ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ለኛ አድማጮች እንደምሰንታችኋል። ዛሬ ቀኑ ሰኔ 10 ቀን 2015 ዓ.ም ተብለስ ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው ያገራችን ወቅታዊ ጉዳዮችን እንወያያለን። ቆይታችሁ ከኛ ጋር እንዲሆን እየተመኘን በቀድሚያ ግን ለመላው አባቶች ነገ የሚከበረውን የአባቶች ቀን ምክንያት በማድረግ እንኳን ለአባቶች ቀን አደረሳችሁ እንላለን። ይሄ ለአባቶች ሳይሆን ለጎት ለቅድማያት ለታላቅ ወንድም አንዳንዴም ለታናሽ ወንድም የጎረቤት ሰው እነዚህ በሙሉ ተደማምረው አባት እንደ አባት ሆነው ልጆችን አሳድገውናል። ያሁንም ባላቀም እኔስ በማርክበት ሰፈሪውስ ከአባት የበለጠ የማከብረው የምፈረው ቢኖር የጎረቤቶችና የክርስትና አባት በተለይ ክርስትና አባት መጣ ሲባል ጉርሻ ምናም ቢሰጥም ግን እነሱ ነበሩና እነዚህ አባቶች ለማክበር ሁላችን ብናከብራቸው ብንዘክራቸው ጥሩ ነው። ስለዚህ አባቶች በሙሉ እንደ አባት መሆናችሁ ልጆችን ያሳደጋችሁ መልካም የአባቶች ቀን እንዲሆን እመኛለሁ። እንግዲህ እና ኢትዮጵያም ተጀምሯል። ይቅርታ አሸናፊ ይሰማል?
አዎ ይሰማኛል አሁን ተጀምሯል።
እሺ ጥሩ። አዎ በጣም ጥሩ ነው። እና እንግዲህ አንተም ያሳደግ ኮሌጅ ካለ ወይ ነው ያሳደጉ ጎረቤቶች አጎቶች አያቶች እንደዚህ ካሉ
ልጆችም አሉ ያሳደጉኝ ብዙ ናቸው። አሁን የለም ፎር ሄድሮ ሄድሮ አስፋልት መኪና እንዳይገጭ አስፋልት ወጣ። ሁሉም ሰው እንዳባት ነው አራክነት ወስዶ የሚከለክሉ። ውጪ ስንገኝ ሁሉም ሰው ነው ቆጥሶ ቆንጥጦ የሚመልሰ አስፋልት የሚያሻግር እና ሁሉም ወንድ የአባትነት ሚና የሚወስድ ነበር። ስለዚህ ለእኛ ለኢትዮጵያውያን በተለይ አባት ማለት ሁሉም ትልቅ ሰው ነው።
ትልቅ ሰው በሙሉ አባት ነው።
እና
እንደዛ ነበር። በጣም የሚፈሩም ነበሩ አባቶች ሽማግሌዎች የሰፈር ሽማግሌዎች ሁሉ እንዳባት በቃ አባባ ያል ነበር አደግን ይዛሬውን ያረጋውና ይድፋይሉ ይሆነ ዘንድሮ ይቀርታ ለማንኛውም
አሁን የዛ አይነት ግንኙነት የለም። አሁን ሰፈሮቹ እነዚህ የድሮዎቹ ስለፈረሱ
አዎ ኮንዶሚኒየም ነው አሁን ማን
ነው አዎ ኮንዶሚኒየም ላይ ግማሽ ተከራይ ነው አትተያይም።
አዎ
ይሞክራል ሰው የሆነ ነገር ለመስጠር የዚህ የልድ የግንቦት ልደታ ሜዳ ማ ይሞክራል ግን አልመጣም ያኛው ነገር ለማምጣት የተደረገው ሙከራ አልተሳካም። እንግዲህ ለወደፊት እናየዋለን።
እሺ ታይ ጥሩ። ጠቅላይ ሚኒስትሩ ስልጣን ከያዙ 5 ዓመታቸው ነው። ሰኔ ስትመጣ ነገር አላት ሁልጊዜ እና ዘንድሮ ሁሉም ዝም ብሏልና ተመስገን ፍርሃት ምናምን ነገር ብዙም የለም። አለ ፍርሃቱ አለ ግን እንዳለፉት ዓመታት ስለዚህ ነው ማለት ዝምታ ይበዛው ዝምታው
ምን ዛረጋለው አይነት ነገር ላይ
ነው ያለው። አዎ ከአምስት ዓመት በኋላ በመጡ በሁለተኛው ወራቸው ላይ ሰኔ ላይ ሰልፍ አዘጋጅተው እንደና በናበበ ማን ነበር አበበ ቀስቶ ይሄ ማን ነው ይሄ አንድ እብድ ልጅ የለም እብድ ልበለው
ስዩም
ተሾመ እና ሌሎች ሁለት አዎ እነሱ ሆነው
ከስቶ ጅልጅል ብሏል አሉ ከዚያውን ማቆሙበት መሰለ
የባንድ ግሪ ወጣ ስልቻ ይመስላል አይቻለሁ ሰሞኑን በጣም ከስቷል።
መቶ ምናምን ሺ ብር ነበር በወር የሚከፈለው።
ኦኬ አንግዲ ሂሳቡም ሲቀነስ
ወደ 200 ሺህ ወደ 200 ሺህ ገደማ ነው
የሚተፈረው። አንግዲ እሱን አናቀም ግን እናንተ ብዙ ታቃላችሁ ዛ ለማንኛቸውም እነሱ ያዘጋጁት ሰልፍ ላይ ጠቅላይ ሚኒስትሩ የማንዴላን ቲሸርት ለብሰው ነበር የወጡትና ቦምብ የመጀመሪያ በመጥፎ የማውራትና የስም ማጥፋት ዘመቻ የተጀመረበት ቀን ይመስለኛል ነው እንደው የቀንጅቦች የሚባል የመጣበት ቀን እና
ያን ቀን ነው የጠላቻ የተዘራ
መስመሩ የተዘረጋ
ዋናው ሰው ጀምሮ ነበር።
አዎ ግን
በቃ ለይቶለት ታክሲ ውስጥም ተማርኛው ጪ በትግርኛም የሚናገር ሰው ምናምን መገላመጥ የተጀመረው እነሱም ሸምጠቅ ማለት የጀመሩት ከዛ ቀን በኋላ
እንግዲህ ተመልከት እንግዲህ ከዛን ጊዜ ጀምሮ 5 ዓመት ሊገሉኝ ነው እንደዚህ ነው ብዙ ነገር ተብሎ ሰው ሁሉ ረስቶታል የሚል ግምት ነበር። ያው ሰኔ ሲመጣ ካላስታወሱ በስተቀር ግን ጠቅላይ ሚኒስትሩ ሊያስታውሱን ይፈልጋሉ። ሰሞኑን የመንግስት ሚዲያሞች በተለያየ መልኩ አንዴ የዚህ የቤተክርስቲያናት ሁኔታን በተመለከተ የተለያዩ ነገር አሁን ደግሞ በሳቸው ላይ የተቃጣ የግድያ ሙከራ ከውጭ ሰዎች ጋራ በቅንብብር የተሰራ የዛን ጊዜ ወያኔ ህወሓትና አሰፋ ጌታቸው አሰፋን ነበረ። ጌታቸው አሰፋ ደግሞ ከጠቅላይ ሚኒስትሩ ጀርባ ነበር። የሚገርመው አልተደሱም አርከበም እና ግን አሁን እንደነዚህ አይነት ነገሮች እየበዙ ናቸው አሉት። ምን ጠቅላይ ሚኒስትሩ ምን ሊሉን እየፈለጉ ነው? እንደው አጠር አድርገው ይሄ ሰዓታችንን በጣም እየጨረስን የመጣነው ነው አሳጥረን ትናርገውና ምን እየፈለጉ ነው? ምን ሊሉን እየፈለጉ ነው? ወንስ እንደገና ውደዱኝ ነው ነገር እየው?
አሁን ይሄኛው ብቻ ሳይሆን ከ15 ቀን ነው ምናምን በፊትም ደግሞ ሌላ አንድ ፊልም ታይቷል ደግሞ ደህንነቱ እንደዚሁ ዶክመንተሪ ሰርቶ ዶክመንተሪ ሁለተኛ በታሪክ አስመስሎ አክተሮች ናቸው ግን እና ወዴትኛው ቴሌቪዥን እንደምትሄድ ግራስ ከሚገባ ድረስ ሁሉም ቴሌቪዥኖች ኤች ብለ ወደዛ ስትሄድ በአንድ ሰዓት ላይ ሁሉም ቴሌቪዥኖች የትም እንዳታመልጥ ሲታይ ነበር። የስላንትናውም እንደሱ ነበር። ሁሉም ቴሌቪዥን ጣቢያዎች አረ ወደዛ ዝጉልን ከዚህ ብሎ ሰው ወደዛ ሲሄድ እዛም አለ፣ ዝጉልን ብሎ ወደዛ ሲሄድ እዛም አለ እና ሳታመልጥ እንድታየው የተደረገ ነገር ነው። እና ብዙ ሰው ምን እየሰሩ ነው የሚል ነገር አለው። አንደኛ በተለይ የኒስ ኦፍኮርስ ተቋሙ በህግ ቋንቋም ተቋም ስለሆነ ይታወቃል፣ ፊት ለፊት ይታያል ጽህፈት ቤቱ። ግን መረጃዎች የሚኒስትሮች ስለሆኑ እንዴት መረጃ እንደሚሰበስብ ነው የማታውቀው። ከዛ መረጃ ክላሲፋይድ መረጃ ይኖራል። እኛ ሀገር ህግ የለም እንጂ ክላሲፋይድ መረጃዎች መቼ ነው ለፐብሊክ የሚወጡበት ጊዜ የሚለው 20 ዓመት 30 ዓመት በህግ ይወሰናል። እንደዚህ ነው የሚሰራው። እና አሁን ግን የሆነ አድቬንቸር የሚመስል ነገር እንዴት እንደሚሰሩ የሚያሳይ ነገር አመጡ። እና ብዙ ሰው አንደኛ የተቋሙ ስራ አይደለም ነው ያለው። ተቋሙ ፊልም መስራት ነው። ፊልም ስፖንሰር አድርጎ ፊልም ነው ያሰራው ስፖንሰር ሆኖ። እና ተቋሙ ሌሎች ሰዎች የሆነ አንድ ነገር ኢንስፓየር አድርጓቸው እንደ ያንን ዝም ብሎ ይሄ ሊሆን ይችላል ብለው ያሉትን ሌሎች ፋክተርስ ላይ እየሞሉ ፊልም ሊሰራ ይችላል። አሁን አንድ ሰሞን ስናይ የነበረው 24 የሚባል እናንተ ሀገር ረጅም ተከታታይ ፊልም እሱ ሲአይኤ ያሰራው ነው ብዬ አልገምትም። የሆሊውድ አክተሮች በፕሮዲሰሮች የሰሩት ነው። እዚህ እንደሱ አይነት ነገር ለማስመሰል ነው የተሞከረው። የትላንትናውም ተመሳሳይ ነገር ነው። እና አንድ ተቋሞቹ የሉም፣ ወድቀዋል። ማንም ሰው ምንም የህዝብን ደህንነት የሀገርን ሰላም የማስጠበቅ አቅም የላቸውም ብሎ ንቋቸዋል። ከዛ ይልቅ ሰው የሚያፍኑ ቀጥቀጠው የሚለቁ ወስደው የሚደብቁ አንደኛው አካል ሲደብቅ አንደኛው የት እንዳደረገ እንኳን የማያውቅ የሞተ መሆናቸውን ስላወቀባቸው አይ አለን እኮ የሚል ነገር ለማስተላለፍ ነው። የለም በመሬት ላይ ስለሌለ በፊልም ሰርተህ በ24 አይነት ፊልም ሰርተህ ደህንነት እኮ አለ የሚል ስሜት መፍጠር ነው የተፈለገው። የትላንትናው የጠቅላይ ሚኒስትሩ እንትን ነው ኦልድ ጉድ ዴይስ የድሮ አንዳንዴ ልጅ የሆነ ሰው ሁሉ ሲንከባከብ ሲያቅፍ የነበረበት ጊዜ አንዳንዴ በተለይ ወዳጅ ስታጣ ብቸኝነት ሲሰማ ትዝ ይልሃል። ያ የድሮ ቀኖች ጨዋታው ሳቁ ምናምን ትዝ ይልህና በትዝታ ትሄዳለህ። ያን ጊዜ የሰማቸውን ዘፈኖች ስትሰማ ትዝታ ይወስድሃል። በተለይ እናንተ በደንብ የምታውቁት ይመስለኛል ይህንን ነገር። አሁን ጠቅላይ ሚኒስትሩ በቃ ሁሉ ነገር ከርቷቸዋል። ምንም አንድም የጨበጡት እና ይሄ ነው የሚሉት ነገር ስለሌላቸው ያ ኦልድ ጉዴይዝን በማስታወስ በትዝታ ሽሩሩ ለማለት የፈለጉ ነው የሚመስለኝ። ግን መንግስት በዚህ ደረጃ እንግዲህ የንጉሱን ባናቅም የደርግንም የኢህአዴግንም እነዚህን ወልዶ ያሳደገውን አይተናል። በዚህ ደረጃ የወረደ መንግስት አይተናል አናውቅም። በዚህ ደረጃ ነው ያየው። እንደው የሰሞኑ ጉዳይ
ሳብ ና እንደው ነገሩን ነው
የሚል እንጂ ብዙ ትኩረት የሚሰጠው ነገሩን ብለን ነው።
ሰኔ ሲመጣ ሁልጊዜ ችግር ነበረ፣ ፍርሃትና ችግር ስለነበረ አሁን ያንን ነገር ላስታውሳችሁ ነው ወይንም ደግሞ አስታውሱኝ ረሳችሁኛል የሚል ዘመቻ የመጣ መስሎኝ። ለማንኛቸውም ብዙም እንትን አድርግም እንደው ነገሩ የተለያዩ ዶኩመንተሪዎችን ስመለከት አንዳንዶቹ አሁን የአየር ኃይል አንድ ጊዜ ያየሁት በአየር ላይ የምትበረዋን እንኳን ግዙፍ አውሮፕላን ይቅርና የወፏንም ጾታ መለየት እንችላለን ሲሉ ነበር ጀረናሉ እና ተዛወዝ እንደሆነ ጊዜ ያስቁኛል። ብዙ የሚያስቁ ነገሮች አሉ። ወደ እንትናችን እንትን ዝም ብለን እንመለከተውና እናያለን። የሚጫ ወደ አማራ ክልል እንሂድ። የተለያዩ የአማራ ክልሎች የአማራ ኃይሎች በጋራ ጉዳይ ላይ እንደተስማሙ ይነገራል። እነዚህ ጉዳዮች ምንድን ናቸው? ተግባራዊ ሊሆኑ ይችላሉ? ተግባራዊ ከሆኑስ ምን ውጤት ሊያስከትል ይችላሉ የሚሉ ብዙ ነገሮች አሉ። በጎጃም በምዕራብ ጎጃም ፋኖ ፍኖተ ሰላም አካባቢ ግጭት ጋ በዛ አካባቢም ችግሮች አሉ። በየቦታው ብቻ መንገድ እየተዘጋ አሁን ደግሞ የፈቱትን ዘመነ ካሴን መልሰን አስራለን የሚል ደግሞ ሌላ ችግር ውስጥ እየገቡ ነው ያሉትና እንደው ከዚህን ጀምሮ ሲያማራ ክልል አሁን ደግሞ ወደዛ አዘምብሎ ነገሮች ወሙሉና አጠር ያደረገን ሰዓታችን ሌላም በጣም ማውራት የምፈልገው ነገር አለ ባለፈው ያልተደረገ። እሺ ቀጥል።
እሺ እንግዲህ አማራ ክልል አስቸጋሪ ሁኔታ ውስጥ ነው ያለው። ግጭቶች አሉ። በዚህ ግጭቱ ብቻ አይደለም የአገሪቷ የኢኮኖሚ መሰረት ከተማውንም የሚመግበው አርሶ አደር በግጭቶች ምክንያት ገበያ ወጥቶ መግባት ባለመቻል በየቦታው ኬላ ላይ በሚደረግ ፍተሻ ከሁሉም በላይ ደግሞ ማዳበሪያ በማጣት በጣም እየተቸገረ ነው። ወደ 9 ሚሊዮን ኩንታል ማዳበሪያ ነው የሚያስፈልገው። ያላቸው ግን ወደ 2.5 ነው። እሱን ለምንም እናደርሳለን ይባል ነበር እና ይህም አለ። ያው ግጭቱም አለ፣ ጭንቅ ውስጥ ያለ እንትን ነው። እንግዲህ ፖለቲካውም የፌዴራል መንግስቱም ትላልቅ ኦፕሬሽኖችን እያደረገ ነው። እስካሁን ድረስ የተሳካ ኦፕሬሽን ባያካሄድም እና እንግዲህ ምንድነው የምንሰማው የአማራ ኃይሎች የተለያዩ ናቸው። በጣም ብዙ ኃይሎች እየተፈጠሩ ነው። ብዙዎቹ መጀመሪያ የምስራቅ ፋኖ የምናምን የጎንደር ፋኖ የጎጃም ፋኖ ከሚለው እየወጡ የአማራ ህዝባዊ ኃይል የአማራ ህዝብ አንድነት ምናምን የሚል የፖለቲካ መልክም የመያዝ ነገር አላቸው እና እንግዲህ ሰሞኑን አንድ የጋራ ጉዳይ ይዘዋል የሚባል ነገር ነው የሰማነው። ይህ የጋራ ጉዳይ ይዘዋል የሚለው ነገር እውነት ከሆነ በዚህ የአማራ ክልል ውስጥ ያለውን እንቅስቃሴ በጠመንጃ አዛም እዚህም የሚካሄደውን የፖለቲካ ኃይል ሆኖ እንዲወጣ በማድረግ ውስጥ አንድ ትልቅ እርምጃ ነው ብዬ ነው መገምተው። እና ምንድን ናቸው እነዚህ? የመጀመሪያው የአማራ ክልል አንድ ትልቅ ሚሊተሪ ኃይል ወታደራዊ ኃይል ያስፈልገዋል የሚል ትልቁ በቃ መሰረታዊ መግባባት የግድ ነው። ይሄ የህልውና ጉዳይ ነው የተባለው። ይሄ መኖሩ ከመንግስት ጋራ የመደራደር እና ፍላጎታችንን ጥቅማችንን የማስጠበቅ አቅም ይፈጥረናል የሚል ነው። እንደ ማሳያነት የተነሳው የኦላ ነው። ኦላ በጣም ትንሽ ደካማ ቡድን እያለ መንግስት አጠፋዋለሁኝ፣ እንደውም አንዳንዴ የወጣ አጥፍቼው ጨርሻዋለሁ፣ ከአሁን በኋላ የለም፣ መሪውንም ገድያለሁ ሲል የነበረው በኋላ ግን ኃይል እያበዛ መጥቶ በሁሉም በሰፊ ኦሮሚያ አካባቢዎች መንቀሳቀስ ሲጀምር መንግስት ተደራድሮታል። ህወሀት ከትንሽ የፖሊስና የልዩ ኃይል ተነስታ በጣም ትልቅ ኃይል ገንብታ የመንግስትን ትጥቅ አስፈትታ ሌላ ክልል ዘልቆ ድረስ በመግባት ገለዋልም ሞተዋልም። በኋላ መጨረሻ ግን መንግስት ጠረጴዛ ላይ ተቀምጦ ህወሀት ፍላጎቱን አስጠብቋል። ስለዚህ ፍላጎታችንን ማስጠበቅ የምንችለው በዚህ ደረጃ ኃይል ሲኖር ነው በሚል ነው የተነሱት የመጀመሪያው። ሌላው ዓለም አቀፍ ትኩረት ማግኘት የምንችለው ጠንካራ መከላከያ ኃይል ስንገነባ ነው። ህወሀት የአሜሪካንን የምዕራባውያንን ትኩረት ማግኘት የቻለው ትልቅ ወታደራዊ ኃይል ያለው አካል ስለሆነና አካባቢው ላይ ተጽዕኖ የመፍጠር ጉልበት ኖሮት ስለታየ ነው። ኦላ ትንሽ የነበረው ኦላ መጀመሪያ ማንም የዓለም አቀፍ ማህበረሰብ አያውቀውም ነበር። በኋላ ግን ትልቅ ኃይል ሆነና ከኦላም ጋራ መደራደር አስፈላጊ ነው የሚል ጥያቄ ያነሳ በዓለም አቀፍ ደረጃ ታዛቢዎች የተገኙበት ድርድር ለማድረግ በቃ እና ዓለም አቀፍ ትኩረት ማግኘት የምንችለው ትልቅ ወታደራዊ አቅም ስንገነባ ነው የሚል ነው። ሌላው የአማራ ህዝብ አደጋ ላይ ነው ባለበት ቦታ ሁሉ በክልሉም በክልሎችም ለጥቃት የተጋለጠ ህዝብ ሆኗል። ማንም ተነስቶ እንደ ባዳ የሚያጠቃው መጀመሪያ አማራን ነው። ስለዚህ የአማራን ህዝብ መከላከል ያስፈልጋል ይህንን ለማድረግ አንድ ትልቅ የመከላከያ ኃይል ያስፈልገናል የሚል ነው። ሌላው አራተኛው አብይ አህመድ የኦሮሙማን አላማ ነው እያስፈጸመ ያለው። ይህን ኦሮሙማ አላማ ሲያስፈጽም አማራን ከየትኛውም የመንግስታዊ መዋቅር ውስጥ ከመከላከያው ጨምሮ በመግፋት በምትኩ ኦሮሞን በማምጣት የኦሮሞ የበላይነትን በመስረት ነው እና ጥቅም ለማስጠበቅ ጉዳይ ለማስፈጸም ፈቃደኛ የሆኑ አማሮች ካልሆኑ በስተቀር አማሮች በሙሉ ሀገሪቱ የፖለቲካና ወታደራዊ ሰዓት እንቅስቃሴ ውጪ እየተደረጉ ስለሆነ ይህንን ማስጠበቅ የምንችለው ትልቅ የመከላከያ ኃይል ሲኖረን ነው የሚለው የመጨረሻና አምስተኛው ቤተክርስቲያን አደጋ ላይ ነች። የፌዴራል መንግስቱ እና ሌሎች የተወሰኑ ክልሎችም እንግዲህ ኦሮሚያና ትግራይም ሊሆን ይችላል ቤተክርስቲያኗን ሆን ብለው አቅደው ለመከፋፈል እየሰሩ ነው። እቺስ ጥንታዊትና ብዙ እሴቶች የያዘች ቤተክርስቲያን አደጋ ተጋልጣለች፣ መጠበቅ አለባት። አንድነቷን መጠበቅ የምንችለው ጠንካራ መከላከያ ኃይል ስንገነባ ነው። ስለዚህ በእነዚህ ምክንያቶች አንድ ጠንካራ መከላከያ የኃይል መገንባት ወታደራዊ ኃይል መገንባት አማራጭ የሌለው ነው የሚል ኮንሰንሰስ ላይ ደርሰዋል የተባለ። እንግዲህ ነገሮችን ስታያቸው ትክክል ናቸው፣ ምንም ውሸት ነገር የለውም። ድርድር አቅም የሚኖር ወታደራዊ አቅም ሲኖር ነው ዓለም አቀፍ ትኩረት የምታገኘውም። የአማራን ህዝብ ጥቅምም የኦርቶዶክስ ቤተክርስቲያንም ሌሎችንም የፖለቲካ ጥቅሞችን ማስጠበቅ የምችለው በዚህ ደረጃ አስተገዳደር ነው። ምክንያቱም ስርዓቱ የዲሞክራሲ ሳይሆን የጡንቻ ሆኗል። አሁን እኮ እነዚህን ነገሮች ውስጥ የተገባው ዴሞክራሲያዊ ስርዓት ውስጥ የህዝብ ተወካዮች አሉ። የህዝብ ተወካዮች ምክር ቤት ውስጥ ነው እያንዳንዱ ተወካይ የወከለውን ህዝብ ጥቅም እያስጠበቀ የሚሄድ። ይሄ ግን ኢትዮጵያ ውስጥ እየሰራ አይደለም። በህጋዊ መንገድ በዴሞክራሲያዊ ስርዓት ሰዎች ህዝቦች ጥቅማቸውን የሚያስከብሩበት ነገር ስለሌለ አማራጭ ሆነው ስላገኙት ከዚህ አንጻር ስታየው ዴሞክራሲ እና የህዝብ ጥቅም በሰላማዊ መንገድ የሚፈጸምበት ከሌላ አማራጭ ነው የሚሆነው። ስርዓቱ ራሱ አስገድዶ ያመጣው ነገር ስለሆነ በዚህ ስርዓት ውስጥ ከዚህ ውጭ አማራጭ የለም ጥቅም የምታስፈልግበት። ያሳዝናል ግን አማራ ይሄኛው ነው የተሻለ ብሎ መርጦ ሲሄደው ሳይሆን ሁኔታዎች እንዲገባ ያደረጉት ነው። ትግራይም ውስጥ ያለው ተመሳሳይ ነገር ነው፣ ኦሮሚያም ውስጥ ተመሳሳይ ነገር እየሆነ ነው የሚሄደው እና ስታየው ነገሩ በአጠቃላይ ያስፈራል። አሁን ይቻላል ወይ ነው እንግዲህ ይህንን ነገር ማድረግ ይችላል ወይ ነው። እንደኔ የሚቻል ይመስለኛል። ምክንያቱም የዚህ አይነት ሰራዊት ስታስተዳድር በጀት ያስፈልጋል፣ ትልቅ በጀት። ይሄን በጀት በአንድ ተቋም የሚመደብ አይደለም። ህዝባዊ ኃይል ስለሆነ የሚሆነው ሎዱን የሚሸከመው ሰፊው ህዝብ ነው እና ሰፊው ህዝብ ጋር ሲደርስ እነዚህን ወታደሮች ተዋጊዎች መቀለብ፣ የሎጂስቲክስ ጉዳይ በተለይ ቀለብ፣ አንዳንድ ቂጣ ነው የሚሆነው ለአንድ አርሶ አደር ዲጂታል እንጀራ መስጠት ነው የሚሆነው። መሳሪያው እንዴት ይገዛል የሚለው ነው። እንግዲህ ዓለም ላይ ያለውን ነገር ስታየው መሳሪያ መግዛት አስቸጋሪ አይደለም፣ መግዛት ይቻላል። በተለይ እንደዚህ ጎረቤቶች በሚተራመሱበት
አረ በነጻ ይሰጣሉ።
አዎ፣ እና መሳሪያ መግዛትም ይቻላል፣ መታጠቅም ይቻላል። ስለዚህ ይሄ የሎጂስቲክስ እና የትጥቁ ጉዳይ አሁን ባለው ተጨባጭ ሁኔታ ይቻላል እና ትልቅ ኃይል የመገንባቱ ነገር የሚቻል ይመስለኛል። የሚያሰጋኝ ምንድን ነው የፖለቲካ ኃይል ሆኖ ይሄ ኃይል ሲኖር ያው የፖለቲካ ኃይል እናገኝ ነው እንግዲህ ጥቅሞችን በማስጠበቅ ባለፈው ማንስቸዋል
መደራደር እንችላል።
የፖለቲካ ኃይል ሆኖ ሲወጣ የሚያነሳቸው ነገሮች ግን
ከባድ ነው።
ኢትዮጵያን አንድነት በከባበር እና በእኩልነት ላይ የተመሰረተ የሁሉንም ብሔሮች አንድነት የሚያስጠብቅ አቋም መያዝ ብቻ የሚያዋጣ መሆኑን ማሰብ አለበት። አሁን እነዚህን አቋሞች የያዘው ከአንድ መንግስት ጋር ለመደራደር ነው። ወደ ድርድር ሲሄድ ግን ከዛ መንግስት ይልቅ የሌሎቹን ብሔሮች ጥቅም ይነካሉ የሚል ስጋት የሚፈጥር ከሆነ
አደጋው የበዛ
ይሆናል። መሆኑ ሀገሪቷን ከማበጣበጥ ውጪ የአማራን ህዝብ ጥቅም የሚያስጠብቅ አይሆንም። እና የሚያስፈራኝ ይሄ ነው። በመረጃ ደረጃ ግን ይሄ አሁን ባለው ነባራዊ ሁኔታ ከዚህ ውጪ ጥቅም የምታስጠብቅ መንገድ የለም። እንግዲህ የአማራ ኤሊት ብልጥ መሆን ያለባቸው እዚህ ጋር ነው። ሰኒ ወዶታል ሰኖኒ ወዶታል ሙደት ብቻውን ግን ጥሩ ነገር ማድረግ ትችላለ ማለት አይደለም። እሱ እውቀትና በተጨባጭ መሬት ላይ ያለውን ነገር የዘመናት መሰረታዊ የፖለቲካ ቅራኔዎችን መገንዘብ ይፈልጋል። እዚህ ጋር ተለቃቄ እንዲያደርጉ ነው።
እንደዛው ላይ ዘው ላይ ለመጨመር ያልኩ ሁኔታዎችን ስትመለከተው የወታደራቁን መገንባት አለብን የሚለው እና ህዝባዊ አድርገ ደግሞ ህዝቡ የራሱን ድርሻ እንዲወጣ ስታደርግ አሁን ሰሞኑን የምንመለከታቸው ህዝቡ ተራው ህዝብ መንገድ የመዝጋት አሁን ትላንትናና ከትላንት ወዲያ ዛሬም ጨምሮ ከዚህ ከጎጃም አካባቢ አሶጥቷቸዋል ሰራዊቱ ገባ ሰራዊቱ እንዳይኖር አድርገዋል። የአሜሪካን አዎ ሷን ዳንዴ ባለፈው ሳምንትም አንስተናል። የአሜሪካን መንግስት ያወጣው መግለጫ ስትመለከተው በትግራይ የትግራይ ብቻ ሳይሆን በአማራ ክልል ያለውንም ችግራችሁ መፍታት አለባችሁ
የኦሮሚያና የአማራንም ብሎ ጨምሯል
እና እነዚህ ሊመጡ የቻሉት እስከዛ ድረስ ያልነበሩ የኃይል አሰባሰብ እና የዓላማ ቅንጅት አለመኖሩ ይመስለኛል። አሁን ግን አላማ ኖሮ ቅንጅት ኖሮ ሚንቀሳቀሱ ከሆነ ከዚህም የተሻለ ሊሆን ይችላል። ምክንያቱም ገንዘቡም አላቸው አቅሙም አላቸው። ግን አደጋው ነው። ሌላ ደግሞ በሌላ ምፈራው አለ የምፈራው አንተ ያለ ስጋት አንተ አሽሞን ምን አወጣህ እኔ ግልጽ አድርጌ ልንገርህ እንደን ያለው የሚሰማኝ ስሜት አደጋው። ሌላው አደጋ ደግሞ ምንድነው አገሪቱ የምትበተንበትን መንገድም ያፋጥናል የሚልም ፍርሃት አለኝ እኔ ራሴ። ምክንያቱም አንድ ኢትዮጵያ አንተ ዲፕሎማት ለመሆን ፈለክ ጥሩ ነው። አይ ምልህ ወዳጆቻችንም አድማጮቻችንም እንዲያዳምጡ ነው። በነገራችን ላይ በግቢያ ላይ እናገራለሁ ያልኩት ነገር ነበረ። ዛሬ ጁን 10 አይደለም በሰኔ 10 24ኛ ዓመታችን ነው ይሄ ሬዲዮ ከተቋቋመ። ሀያ አራት ዓመት እንግዲህ አንድም ቀን ወላ ክረምት ሆነ በጋ ሆነ ኢትዮጵያ ሄድኩኝ ሌላ አሜሪካን ክልል ሄድኩኝ አንድም ቀን ሳይቀር የተካሄደ የሄደ ፕሮግራማችን ነው እና በጣም ደስ ብሎኛል። ደስ ይበላችሁ አድማጮች እናንተ ስላላችሁ የቆየሁት ግን የቆየ ነው። አሁን ደግሞ እንድንቆይ እንፈልጋለን እና እሱን ለማስተዋስ ያህል ነው። ባለፈው ሳምንት እንደዋዜ ማልናገራለሁ የረሳው ዛሬም ረስቸው ነበር እንኳን አስታወስኩኝ ነገሮችን አመጡ እና ለማንኛቸውም ይሄ ፍርሃቴ ደግሞ አለኝ እና አንዳንድ ጊዜ የእኛ ነገር አንዱን የቆታ ወርድ ብላይ በብቷን ጣለች አይነት ነገር እንዳይሆንብኝም ስጋት አለብኝ። እሱንም ለመግለጽና አድማጮቻችን ደግሞ እንዲያውቁትም ተዘጋ እንዲዘጋጁበትና ምን መደረግ አለበት የሚለውን ነገር አጋሽ ከሆኑ እንዲያገዙ በማለት ይሄ የኦሮሚያም ትግራይም ይሁሉ በቃ በአጠቃላይ ኢትዮጵያ ምድር ያለ መንግስት ያለው መንግስት በአምስት ዓመት ውስጥ እኮ የከሸፈ የወደቀ የከረከሰ መባረር መሄድ ያለበት መንግስት ቢኖር እንደ አብይ መንግስት የለም። በቃ ማስተዳደር አልቻለም። የመካኒክ መኪናህን ለመካኒክ ሰጠህ አንድ ነገር ስራልኝ ብሎ ሰጠው ገብቶ ፍትት አድርጎ ፈቶ እቃዎቹ በሙሉ ሜዳ ላስቀምጦ ለመቅጠም ሙከራ ያደርጋል። አጥሩ ሙከራው ለመቅጠም የምትችለው የተለያዩ መካኒኮችን ሰብስበ ስታመጣ ነው እንጂ ብቻ መቅጠም አትችልም ነው ነገርየው። ስለዚህ ጠቅላይ ሚኒስትሩ ይህን ነገር ማድረግ ያለባቸው ይመስለኛል። መሄድም አለባቸው። አሁን የእሳቸው መቆየት እኔ መንግስት እንዳይፈርስ ነው የምልህ። የመንግስት እሱ ነው። ስለዚህ ነው ጠቅላይ ሚኒስትሩ በሰላማዊ መንገድ ኃይለ ማርያም በቃኝ ብለው እንደሄዱት በቃኝ ቢሉ እኮ ምንም ነገር የሚያስፈራ ነገር የለም። ምንድን ነው በቃ ጡረታ ይቀመጥላቸዋል የሚሆን ነው። ወይም ኮሎራዶ መጥተው እንደ ድሮ በእንትን በማነሱ በዌልፌር መኖር ይችላሉ። በዌልፌር ባለቤቴን በዌልፌር አኑር ያለ ሲሉ ነበርና በቀደመ በነገራችን ላይ አድማጮች አዳምጣችሁት ካልሆነ የአሜሪካን 60 ምናምን ሚሊዮን የአሜሪካ ህዝብ በዌልፌር ነው የሚኖረው ስለ ድህነት ብዙ አታውሩ ዩቲዩብ ስለ ኢትዮጵያ ድህነት አታውሩ የሚል እኔ ምን አይነት በሽታ ብዙም እንትን እና እኔ ይሄን ነው ያለኝ ስጋት። ወደ ሌላው ጋር ከመሄዳችን በፊት ባለፈው የዛሬ ወር አካባቢ የአሜሪካን መንግስት የዩኤስኤድ የምግብ እርዳታን አቋርጣለሁኝ ለትግራይ ብሎ በሚናገርበት ጊዜ የክልሉ ጊዜያዊ መንግስት አቶ ጌታቸው ማንኛቸውንም እንትን እናደርጋን ጥንቃቄ እናደርጋለን ምርመራ እናካሄዳለን ምርመራው ወጥቷል ከሰሞኑ ምርመራ ሲወጣ ግን በጣም በቀደም ታደሰ ቱሉ የእንትን ሚኒስትሩ
ለገሰ ቱሉ
ሳዳምጥ ምን አይነት አንደኛ ምን አይነት ውሸታዎች ይሆኑ ነው የመጡት ሁለተኛ ነገር እንዴት ነው በምንም ነገር አሁን ትላንትና ያወጣው ሙቪ ሲኒማስ መልከተው ከአምስት አመት በኋላ የውጭ አገር ዜጎች ናቸው ተሰባብረው ሊያጠፉ ሊገሉኝ ነበር የሚለው አይነት ነገር ትንግርት የሀገሪቱን ኢሜጅ እና ስም ለማጥፋትና ለማበላሸት ፖለቲካል በፖለቲካ የተቀመረ ነው ብሎ ሲናገር ነበር ግን እውነታው ይሄ አይደለም አይደለምና ይሄንስ እንዴት አየኸው የኢትዮጵያ መንግስት የኤርትራ መንግስት ምርመራው በነገራችን ላይ በውጭ ላይ ብቻ አይደለም ታዲያ የውስጡንም የራሱን ፈትሾ የህዋት አመራር ውስጥ ያሉና ታጋዮች የነበሩ ሰዎችም እነሱም የዘረፉት እንዳለ ተናግሯልና እንዴ በጥቅሉ ስትመለከቱ እንዴት አየኸው
በጥቅሉ ሪፖርቱ ጄኒውን ይመስላል ምክንያቱም ተጠያቂ ጣት የጠቆመ አይደለም ብሎ ወይ ይሆን የተወሰኑ አካላት ላይ ጣት የጠቆመ ሳይሆን የዚህ የአሜሪካ የዩኤስኤች የአሜሪካ መግለጫ የእነሱም የራሳቸውን ጥናት ሰርተዋል በተቀናጀ መንገድ በፌዴራል መንግስት እና በክልል ኃይሎች በረድኤት ድርጅቶች በሚል ያስቀመጠው ጋራ የሚሄድና የትግራይንም ክልል ጥያቄ ያደረገ ነው። ያው የተሰራው ትግራይ ክልል ስለሆነ አረፋ ግን ኦሮሚያም ውስጥ ምናምንም ስላለ እዛ ሲክተድ የክልሉ መንግስት ጥያቄ ይሆናልና ዝም ብሎ እኔ አይደል የለሁበትም ሌሎቹ ናቸው ያደረጉት ኤርትራና ፌዴራል መንግስት ነው ብቻ አይደለም ያለው በሶስተኝነት ደረጃ ያስቀመጠው በዘረፋው መጠን የአቅምም ጉዳይ ስላለ ነው የትግራይ ኤንቲቲሲንም ከቶበታል እና ከዚህ አንጻር ስታየው ተአማኒና ተገቢ ትክክለኛ ይመስላል። ጥናት መደረጉ በራሱ በድፈት በዚህ ደረጃ እኔም አለሁበት የሚል ነገር ማድረግ በመንግስት ደረጃ ያልተለመደ ነው እኛ ሀገር እና ይሄ የጊዜያዊ መንግስትም ይሁን መንግስት ነው እኔም አለሁበት በዚህ ነገር ውስጥ የኔም ኤንቲቲስ አሉበት ብሎ መጥፈር በራሱ አንድ እርምጃ ወደፊት የተራመደ ነገር አድርጌ ነው የወሰድኩትና ለፌዴራል መንግስቱ በተለይ ትምህርት ነው።
በጣም
ይህንን ጉዳይ የፌዴራል መንግስቱ ለብቻውም ሆነ ከአሜሪካ መንግስት ወር ከዩኤስኤድ ጋር እና ከፋኦ ጋር ማጥናቱ አይቀርም። ስለዚህ ከዚህ ትምህርት መውሰድ አለበት። ችግር ካለ ችግሩን አንተም ላይ ያለውን ችግር ነው ቆርጠህ መጣል ያለብህ እንጂ አንተ ላይ ያለውን ችግር ከተሸከምከው ሌላውንም ብታጸዳ ይሄ ችግር ሊቀጥል ስለሚችል በትክክል ችግሩ እንዲወገድ የሚፈልጉ ከሆነ ከትግራይ አካሄድ መመሪያ ያስፈልጋል አስተማሪ ነው ብዬ ያሰብኩት። እንግዲህ የፌዴራሉ መንግስት እስካሁን ምንም ነገር ያለ አላለም። የዩኤስኤድ መግለጫ አስመልክቶ ፖለቲካዊ ነው ምናምን ብሎ ነበር እዚህኛው ላይ ዝም ነው ያለው። እንግዲህ ካሁን በኋላ ሊናገር ይችል ይሆናል 3 ቀን 4 ቀን ሆኖታል እስካሁን አልተናገረም። ካሁን በኋላም ሊናገር ይችል ይሆናል ግን እኔ የለሁበትም ለማለት የሚያስቸግር ነገር ሆኖ ነው። አይ እኛ አይደለንም እንደውም ህዋስ ነው እንዳይል እሱም እኔም አለሁበት ብሎ እኛ የለንበትም እንዳይል እኔም አለሁበት አንተም አለህበት ነው የተባለው። እና በዚህ ላይ ከትግራይ ጊዜያዊ አስተዳደር ብቻ ሳይሆን ሌሎቹም የፌዴራል መንግስቱም አለበት ስላሉ መልስ ለመስጠትም አስቸግሮታል። እና የወደፊቱን አላውቅም። የእስካሁኑ ዝምታው ግን በዝምታው የሚቀጥል ይመስለኛል እና የመቀበል ነገር ነው። መቀበል በራሱ አንድ እርምጃ ወደፊት ነው። ይሁን እንጂ ወደ ተጠያቂነት ሲመጣ አሁንም በጣም ውስብስብ ችግር ሊመጣ ይችላል። እንግዲህ 7 ሰዎች ተይዘዋል ከተባለ ትግራይ ውስጥ ከሆነ የያዛቸው የፌዴራል መንግስትን ኤንቲቲስ አይደለም።
አይሆንማ። የራሱን
የረዴት ድርጅቶች የአይዲፒስ እና የራሱ የክልሉ መንግስት ኤንቲቲስ ነው ሊሆኑ የሚችሉ እና ግን ወደ ፌዴራል መንግስቱ ተጠያቂነት ሲመጣ ይሄኛውን መነሻ በማድረግ ወደ ተጠያቂነት ይወስዳሉ የሚለው አይመስልም። ስለዚህ የፌዴራል መንግስቱም የሚያጠናው ጥናት ከዚህ ጋር የሚጣጣም ከሆነና ተመሳሳይ ተጠርጣሪዎች ከሌሉ በስተቀር የትግራዩን ጥናት ወስዶ ፌዴራል መንግስቱ ተጠያቂ ያደርጋል ብዬ አልገምትም። ይሄ ወደፊትም አስቸጋሪ ሆኖ ክስተት ሆኖ የሚቀጥል ነገር ነው። መቼም ስማቸው መውጣት አይቀርም ሰዎቹ እና ትንሽ ወሰብሰብ ያለ ነገር የሚፈጥር ይመስለኛል። የዓለም አቀፍ ድርጅት የረዴት ድርጅቶቹ ፋውን ጨምሮ ዩኤስኤድ ያው የአሜሪካ መንግስት ተቋም ነው፣ የልማት ተቋም ነው። እነሱስ ይህንን ሪፖርት በምን ደረጃ ያዩታል? እኔ እነሱ ዋጋ ይሰጡታል ብዬ ነው የምገምተው። ስለዚህ በዛ መሰረት ተጠያቂነት አለመስፈኑ እነሱም ጋር ከመንግስት ጋር ያላቸውን ኢንጌጅመንት ወደነበረበት መመለስ የሚያስቸግራቸው ሁኔታ ይፈጥራል። ይሄ አለ። ከኤርትራ ጋር በተገናኘ የኤርትራ መንግስት አሁንም በዓለም አቀፍ ማህበረሰቡ የሚታይበት መልክ የተለየ ሊያደርገው በተለይ ከምዕራባውያን ጋር ከአሜሪካ ጋር ያለው ግንኙነት ላይ መቼም ተጠያቂ ማድረግ ኢሳያስ ተጠያቂ ያደርጋል ይህንን ነገር አምኖ ይቀበላል ማለት አይቻልም። ሬዲኩል ሲያደርገው ነበረ እንደውም ጫባ አጠቃላይ እና ረጅም ርቀት ሊሄድ የሚችል ነው ድንበር ተሻግሮ ግን ተጠያቂነት በማስፈል እና ወደ ሙሉ በሙሉ ወደ ነበረበት የመመለሱ ነገር ወሰብሰብ ያሉ ነገሮች አሉት። እንደ ጅምር ግን በጣም ጥሩ የፌዴራል መንግስቱ ሊማርበት የሚገባ ነው ብዬ ነው ማሰብ።
የእንባ ጠባቂ ያወጣው መግለጫ አለ ምንድን ነበረ እዛው አካባቢ
ወሬውን ዝም ብዬ ሰማሁትና የምናውቀው ነው። ቁጥር ከመናገር ይልቅ ከ93 ወረዳዎች ወደ 26ቱ አሁንም በአማራ እና በትግራይ በኤርትራ ኃይል እጅ ናቸው የሚል ነገር ነው። ዝም ብለህ ይህንን ስትሰማው ይታወቃል። ምዕራብ ትግራይ ዞን የሚባለው እና የደቡብ ትግራይ ዞን በሰሜን በኩልም የተወሰኑ ዞኖች ወረዳዎች በኤርትራ ስር እንዳሉ ይታወቃል። ቁጥሩ ነው እንግዲህ አዲሱ ነገር። ከቁጥሩ በላይ ግን ለታዲያ ምን አዲስ ነገር አለው? ድሮ ምናቅ የለ እንዴ ብዬ በኋላ ስሰማ ይህንን ነገር ያወጣው የህዝብ እንባ ጠባቂ ተቋም ነው። የህዝብ እንባ ጠባቂ ተቋም ማለት የኢትዮጵያ
መንግስት
ተቋም ማለት ነው። በህገ መንግስቱ መሰረት የተቋቋመው እና ይሄ ከሆነ በጣም ትልቅ ነገር ነው። የህዝብ እንባ ጠባቂ ተቋም የሚያወጣው ከሆነ የተበላሸ ነገር አለ የሚለውን ነገር እያመነ መሆኑን ያሳያል። የመንግስት አካል ስለሆነ ይህንን አቋም መንግስት የሚጋራው ይሆን ብለህ እንድትገምት ያደርጋል። በተለይ አያይዞ በዚህ ሁኔታ ተፈናቃዮችን ወደ ነበሩበት መመለስ፣ ከተረጅነት ወጥተው ራሳቸውን ማቋቋም እንዲችሉ ማድረግ አይቻልም የሚሉ ነገሮች ከሰብአዊ መብት ጋር የተገናኙ ከበደል ጋር የተገናኙ ነገሮችም ስለተያያዙበት የእኛ ሀገር የመንግስት ተቋማት ደግሞ ሁሉም 100% ከመንግስት ነጻ ስላልሆኑ መንግስትን የሚጋራው ነገር ይሆናል እንዴ ብለህ በበጎነት እንድታየው ያደርጋል። እና ትልቁ ነገር አሃዙ መገለጹ ሳይሆን ይህንን ነገር ያወጣው የመንግስት ተቋም መሆኑ ልዩ ገጽታ ይሰጠዋል። እና አዲስ ነገሮች እየተፈጠሩ ይሆን እንዴ በፌዴራል መንግስቱ በኩል ብለህ እንድትገምት ያደርጋል። ይሄ ነው።
እሺ፣ የሚቀጥለውን ይህን አዳምጥ እስቲ።
ምክንያቱም ከ50% በላዩ ህገ ወጥ ግንባታ ስለሆነ
ድህነትን ለማጥፋት ሲባል ድሀ ላይ ተጽዕኖ ማሳደር አለብን።
የሚገርም ከዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ድሀ ናቸው። ሁለት ነገር ነው ያለው እዛ ውስጥ ድሀ ኢሊጋል ናቸው። አሁን አትሊስ ሌጋል ናቸው። ደሃውኑ ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ደሃ ናቸው። አይ እንደው ይሄን ግን የነበሩት ኢሊጋል እንዳሉ
አሁን እነዚህን ሰዎች ቤቱን ለቃችሁ ውጡ ሲባል እንዳየነው ቤት ውስጥ እንዳሉ በላያቸው ላይ እየፈረሰባቸው አሉ። አንዳንዶቹም ልጆቻቸውን ትምህርት ቤት በላኩበት ልጆቹ ሳይመለሱ ቤታቸው ፈርሶ ያገኛሉ። ይሄ ሲደረግ እነዚህ ሰዎች ወዴት ይሄዳሉ ብላችሁ አስባችሁ ነው?
እኛ ፍላጎታችን የህግ የበላይነት ማስከበር ነው። የህግ የበላይነት ማስከበር ብቻ አይደለም፣ በማናቀው ምክንያት የተወሰደውን መሬት ወደ መሬት ባንክ ማስገባት ነው። እነሱ
እሺ አዳመጥኩ አይደለ? ሰውዬው
አዳመጥኩ።
ድህነት ራሱ ህጋዊነት ያስፈልጓል ማለት ነው። እዚህ ኢትዮጵያ ውስጥ ድሃ ለመሆን እንደ ልደት ምስክር ወረቀት የድህነት ምስክር ወረቀት ይዘመን። እኔ ምን አይነት ጭንቅላት ይዘው ነው እዛ እንደዚህ አይነት ቢሮ ውስጥ የሚቀመጡ? ፒኤችዲ ነው ያሉ ደግሞ ዶክትሬት አለ ሰማሁ።
ዶክተር ናቸው ተሾመ አዱኛ አይደሉ?
አዎ። እና እንዴት ነው እኔ ምን እስቲ አንተ ተናገር። እኔ ምን መናገር በቃ መጨረሽ መናገር ማለት ምክንያቱም አንደኛ ነገር የሸገር ከተማ የሚባሉት እነሰበታል ገላነ ምናምን የጨመሩ ድሮ የነበሩ ከተሞች የራሳቸው ከንቲባ የነበራቸው የራሳቸው ፕላን የነበራቸው መሰረተ ልማታቸው የራሳቸውን ያስተዳድሩ የነበሩ ከተሞች ናቸው። ስሙን ተቀየረና አንድ ያደረጋቸው እንጂ እንዲህ ነው ህገ ወጥ ነው ብለህ 111,000 ቤት አፍርሰህ እነዚህ የፈረሱት ቤቶች ህገ ወጥ ስለነበሩ ነውና አሁን ድሆችም ናቸው ህገ ወጥም ናቸው። አሁን ግን ህጋዊ የሆነ ድሆች አድርገናቸዋል ብሎ ሲናገሩ ስሰማ ከዚህ የበለጠ በሽታ ያለበት ሰው አለ ብዬ አልገመት። ቀጥል።
አሁን አንደኛ እንትን ነው ከልጆች ጋር አውርቼበታለሁ። ምንድን ነው ይሄ ነገር እንዴት ነው ብዬ በመጀመሪያ ዝም ብለህ ስትሰማው በጣም ሲሪየስ ነው። መቼም እነዚህ ሰዎች መጠለያ ፍለጋ ነው። ዝም ብሎ በነፃ መሬቱን ሄደው አጥረው አይደለም። ከዛ ውስጥ 90% የሚሆነው መሬቱን ከአርሶ አደር ላይ ገዝቶ ነው። በትንሽ ብር አይደለም የገዛው። ግማሹ እድሜ ልኩን ሰርቶ ያጠራቀመው። አንድ ሰውዬ ባስ ወረፋ እየጠበቅ ተሰልፈን ብል እንደዚሁ ረጅም ሰዓት ሲቆይ ጫወታ ጀመረ እና ስለ ቤት መፍረስ ተውርፎ አፈርሶብኛል እና ሚልኬን የሰራሁት ሀብት ያው እንግዲህ እኛ ሀገር ታውቃለህ 90,000 ብር ምናምን ማጠራቀም እድሜ ልክህን ነው የምታጠራቅም። እድሜ ልኬን ሰርቼ 90,000 ብር ትልቅ ሰው ነው 50ዎቹ ወደ 60ዎቹ የተጠጋ ነው እና እንደ መጨረሻ ላይ ልጆቼ እንኳን ይኖሩበታል እኔ ባልኖር ብዬ 90,000 ብር ገዛው እና ዛኔ ጋባ ሰራሁባት አፈረሷታለ እና ቤቱም የለኝም ብሩም የለኝም አሁን ሰው ጋር ተጠግቼ ነው ያለሁት ነው ያለ። አየ አሁን ሁሉም ሰው አገሬ ነው ህገወጥ ነኝ ብሎ አይደለም። አገሬ ነው ይሄ መሬት የአርሶ አደር መሬት ነው። ከዚህ አርሶ አደር መቼም ባለቤቱ ነው የመጠቀም መብት አለው። ቢጠየቅ እንኳን አርሶ አደሩ አይ እኔ ስጦታ ሰጥቼው ነው ስጦታ ትችላለህ ስጦታ መስጠት መሬትን ትችላለህ በሚል ህጋዊ ይሆናለሁ ከሚል ቅንነት ሌላ ደግሞ ቤት የሚያገኝበት አማራጭ ከማጣት የመጣ ነው።
እዛው ላይ ቆይ አዎ እዛው ላይ እንትን ሳታደርግ ግን ይሄ ነገር እኮ ከ10 ከ15 ዓመት በፊት እኮ በይሶታ ያሉ ሰዎች እኮ ንብረትነታቸው በራሳቸው እንዲሆን ተብሎ እኮ የተፈቀደ የወጣ ህግ አለ
የተፈቀደ አለ
የተፈቀደም አለ። ከዛሬ ጀምሮ ወደፊት የሚሆነው ነው እንጂ ከዛ በኋላ እስካሁን ድረስ የለ።
አሁን አንተ የምታወራልኝ ስለ አዲስ አበባ ነው።
ብዙዎቹ እኮ አሁን ሸገር የተባሉት እኮ አዲስ አበባ ውስጥ የነበሩ ናቸው።
ብቻ አሁን ኦሮሚያ ናቸው። ኦሮሚያ ደግሞ እንደዚህ አይነቶቹ
ነቆጫሽ
እና አየህ አሁን ድሆች ናቸው ህገ ወጦች ናቸው የሚለው በራሱ እኔ ህገ ወጥ ናቸው ብያለም መስላቸው እና ዝም ብለህ ህገወጥ ናቸው ስትል ምንም ነገር ስለ ጉዳዩ ስለ ህዝብ ምንም ኮንሰርን እንዳልሆነ ብቻ አንድ ከተማ ተገነባለህ ከተማው ነው በቃ የሚታይህ እንጂ ከተማ ማለት በራሱ ምን ማለት አይደለም። ከተማ ማለት ሰው የዘመናዊ ህይወት የተሻለ ህይወት የሚኖርበት ሰው ነው ሁልጊዜም። ከተማ ማሰብ ምን ሰው ነው ያለው። እነሱ ከተማ ሲሉ ሰውን ይረሱታል። ህገ ወጥ የሚለው እኮ ሰውን ነው ህጋዊ ሆኖ ምንም ህገ ወጥ አይደለም። እና እኔ አንድ የታየኝ ነገር ሰው ከተማና ሰውን ነጥለው ነው የሚያዩት። ዝም ብሎ አንድ የሆነ ምን እነሱ የማይታወቅ ነገር ነው የሚገነቡት እንጂ ሰውን ረስተውታል። ሰውን የረሳ መሪ ደግሞ ያስፈራሃል። አሁን ጠቅላይ ሚኒስትሩ እንደሱ ናቸው። ስለ ቤተ መንግስት ነው የሚያወሩት፣ የጫካ ቤት ይለዋል። እዚህ ጋር የተራበ ሰው አለ፣ ምንም ጉዳያቸው አይደለም። በቃ ስለ ፓርክ ያወሩላል። ገና ፓርላማ ቁጭ እኮ ምሳሌ እንኳን ሲያነሱ ከአራት ኪሎ ድረስ ያለውን እንደዚህ እንደዚህ በዛፍ ተክለን ፓርክ ብናደርገው ምናምን ነው የሚያወሩ። ሰውን ትተውታል። መሪ ሰውን ከረሳ፣ ሀገር ማለት ሰው ነው። ልማት ማለት ሰውን የተሻለ ህይወት እንዲኖር ማድረግ ነው። ከዚህ ውጭ ከሆነ ልማት የለም። ከሰው ውጭ ሀገር የለም። ከሰው ውጭ ከተማ የለም። ሰዎቹ ሰውን መርሳታቸውን ነው
ያዩት።
አደገኛ ነው። በአጠቃላይ እንዳጠቃላይ አደገኛ። ከዛ ውጭ በቅን ልቦና ያዩ ሰዎች ደግሞ አይ ሰውየው ጥሩ ሰው ነው ያሉኝ ብቻ ትንሽ ኒውትራል ሰዎች ናቸው። ጥሩ ሰው ነው ጎበዝም ነው አሉኝ። እና ለማለት የፈለገው አሁን ሁሉንም ሳይድ ልንገር ብዬ ነው ለማለት የፈለገው የተሻለ ነገር አደረግንላቸው ነው። መቼም ድሃ መሆን ድሃ ናቸው፣ አሁንም ድሃ ናቸው፣ በፊትም ድሃ ነበሩ። ድህነትን አልሰጠናቸው። በፊት ግን ህገ ወጥ ነበሩ፣ አሁን ግን ህጋዊ አድርገን ቦታ ልንሰጣቸው ነው። የኔ የሚሉትና ምንጊዜም ሰርተፍኬት እያሳዩ ህጋዊ ነን የሚሉበት ቦታ ልንሰጣቸው ነው።
ግን እኮ የለም፣ እንደዛ ነገር እኮ የለውም፣ ሰውየው ላይ የለም።
አሁን እንግዲህ በኢምፕሊኬሽን ነው
ይሄ
ለማለት ፈልጎ ነው ያሉኝም ሰዎች አሉ።
አይ
ሁለት አይነት አተያይ ነው ያለው። የኛውንም ልጨምርልህ ብዬ ነው መጀመሪያ ግራ ነው የገባኝ።
ምንም ምን እንደዚህ ነገር እንደ የለም
መጀመሪያ የደነገጥኩት አሁን ያስደነገጠኝ ሁልጊዜ እኔ ሰው ነው ሁልጊዜ የምማስበው ስለ ሀገርም ሳስብ ስለ ከተማም ሳስብ እና ሰዎች ሰውን ረስተውታል። እሱ ነበር ያስደነገጠኝ። ና ይህን ነገር ሳነሳላቸው ይህንን ነገርም ታመጡልኝ ደግሞ ኦሮሞ ምናምን አይደሉም፣ ግን በዚህ መንገድ
ያ የኦሮሞ የምናምን በቃ ብልጽግና የተባለው ከአብይ ጋር የመጣው ብልጽግና ፓርቲ የተባለ በሙሉ ድሃ ጠል እርኩስ መንፈስ ነው። በጣም እንትን ነው፣ ትክክል አይደለም። ምንድን ነው የሰው ልጅ ገባ ሰማ ምግብ ኑሮ ተወዷል፣ ምግብ ይምጣል፣ ቅጠል ቅጠል ቀቅልና በላይ የሚል መንግስት እኮ ነው ያለው። ከዚህ የባሰ ምን እርኩስነት ታመጣል? እስኪ ንገረኝ። ስለዚህ ድሃ ጠል የሆነ ገባ ስለ ሰው ምንም ችግር የሌለበት በቃ ፊቱን ብቻ በሜካፕ በምናምን አዥጎርጎሮ ወጥቶ መታየት የሚፈልግ አሁን ማዲያቱም እየበዛ መጥቷል። የት እንደሚገባም አላቅም። ለማንኛቸው ግን ከስልጣን መለቅ ያለበት ነው። ሰዓታችንን እንትን እናድርግ። ሸገር ብዙ የምናወራቸው ነገሮች አሉ። ምን ነበር ኦሮሚያ ክልል እንደዚህ ትንሽ ችግር አለ፣ ብዙም አይደለም፣ ለበፊቱ አይደለም፣ አነስ ያለ ችግር ነው። ሰዎች እየሞቱ ነው።
አዎ፣ ዋናው ነገር ኮንትሮቨርሻል መሆኑ ነው።
አዎ፣
እና ያስፈራኛል። አሁን ምዕራብ ወለጋና ምስራቅ ወለጋና ወረ ጉድሮ ወለጋ ከአማራ ክልል ጋር ይዋሰናሉ። እነዚህ አካባቢዎች ብዙ አማራዎችም በተለይ አዋሳኝ አካባቢዎች ይኖራሉ። አማሮች በዛ ወጣ አገባ የሚላሉ መንገድም አለ፣ በቡሬ በኩል የሚያቋርጥ
በጣም
እና ግጭቶች አሉ። መጀመሪያም ከአመት በፊት ምናምን ከባድ እልቂት የፈጸመ ጊዜ መጀመሪያ በሁለቱም በኩል ነበር የምሰማው። በተለይ ያን ጊዜ ኢትዮ 360 ዜናቸውን እሰማ ነበር። እነዚህ አሁን ኪራሙ ሙሩ ምናምን የሚባሉ ወረዳዎችን ምስራቅ ወለጋና ወረ ጉድሩ እየጠቀሱ አማሮች ተገደሉ፣ አምስት አማሮች ተገደሉ፣ ተፈናቀሉ ይላሉ። ከዛ ደግሞ ሄጦ ወይም ይህንን ስሰማ የፋኖ ታጣቂዎች ከአማራ ክልል ገብተው የኦሮሞዎችን ቤት አቃጠሉ። በሁለቱም በኩል እንደዚህ ሲወነጃጀሉ ቆዩና በኋላ ድንገት ፈንድቶ ከባድ እልቂት አስከተለ። በኦሮሞን በኩል አንድ መንደር እስከሚጠፋ ድረስ አንድ ቢቢሲ ዘገባ ላይ ቻለኝ። በአማራውን በኩል የተፈጸመውን ዓለም በሙሉ ያየው ነው። በጣም ከባድ ጭፍጨፋ ዘግናኝ አስከተለና ነገሩ አሁን ወደዛ ሊሄድ የሚችል ነው። ወደዛ እንዳይሄድ የሚያሰጋ ምን መስል ሊሄድ ይችላል ብለህ የምትሰጋው ሰው እየሞተ ነው። ቤት እየተቃጠለ ነው። ንብረት እየወደመ ነው። ሰዎች እየተፈናቀሉ ነው። መንግስት ግን ምንም ጉዳዩ አይደለም አባከና ያላቸው የለም። ምን እየሆነ ነው እንኳን ብሎ ፖሊስ እንኳን አልሄደም። ዝም ነው የተባለ እና ምንድን ነው የሚፈለገው ነው መንግስት ሰው ሲሎቶ ፖሊስ ይሮጥና ይደርስላል እኮ። ፖሊስ ነው የሚባለው።
ፖሊስ ቆሟል።
የተቃጠለና ሰው እየሞተ አይደርሱም እና ያሰጋል ለማለት ነው። ቀጣይ ሁኔታው ስላሰጋኝ ነው።
እንደውም በደርግ ጊዜ ሰዎች የነጻ ቦታ አግኝተው ቤት መስራት ይችላሉ የሚል ነበር። በኢህአደግ ጊዜ ደግሞ ትንሽ ተሻሽሎ ቢያንስ 53 ካሬ ሜትር ነው ቦታ ላይ በተለይ አሁን በኮንዶሚኒየም የሚነሱ የነበሩ ለኮንዶሚኒየም ግንባታ ተብሎ የተነሱ ሰዎች በሙሉ ቤታቸው ፈረሰባቸው። ኮንዶሚኒየም ተሰርቶ አንድ ክፍል የሆነች ነገር 53 ካሬ ሜትር መሰለኝ እንደገመትኩ ትንሽ አነስተኛው በዛ እንዲኖሩ ከግብርም ከምንም አይነት ነፃ እንዲሆኑ የተፈቀደላቸው ሰዎች ነበሩ። እነዚህ ሰዎች አሁን ከ1500 ብር የሚጀምር ግብር መክፈል አለባችሁ ተብሏል። ይሄ እንግዲህ ትንሹ ነው። ይሄ ድሃው ምንም ጡረታም በቃ ከአራት ኪሎ የተፈናቀሉ ሰዎች ለምሳሌ ከልደታ ተፈናቅለው ኮንዶሚ በቃ መንግስት ቤት ሰርቶ ሰጥቷቸው እዛ ውስጥ ኑሩ ከእንግዲህ ወዲህ አታስቡም ተብሎ የተፈቀደላቸው ድሃ እነዚህን ድሆች ነው። ድሃ ጠል ነው ብዬ ስለ ይሄ መንግስት ምን ዝም ብዬ ከመሬት ተነስቼ አይደለም ገባ። ድሃ ጠልነቱን የምታየው ደግሞ አሁን ይኸውና አሁን እንግዲህ ለእነዚህ ሰዎች ድጎማ ማድረግ ሲገባው እንደውም የለም እናንተ ይችን ቦታ ይዛችሁ መክፈል ያለባችሁ 6500 ብር ነውና መክፈል አለባችሁ አሁን ነው ደግሞ መክፈል ያለባችሁ የሚል ደግሞ የተባለበት ሁኔታ አለ። በጥቅሉ ግን የኢትዮጵያ ኢኮኖሚ በጀቱ ከ79 ከ78 ቢሊዮን ወደ 81 ገብቷል ተባለ። ግን የገንዘብ የብሩ የመግዛት አቅሙን ስትመለከተው ደግሞ ከ40 በመቶ በላይ የመግዛት አቅም የለው ገንዘቡ ራሱና 80 ቢሊዮን ብለህ ብትለኝ ምናልባት በኢህአደግ ጊዜ 300 ቢሊዮን የነበረበት ጊዜ መንገድም ይሰራበት ትምህርት ቤቶች ይገነባሉ፣ ዩኒቨርሲቲዎች ይገነባሉ፣ መንገድ ይገነባል። ግን ማነው ባቡር ይሰራል፣ ማነው ደግሞ ሌላ ግድብ ይሰራ ነበረ። አዎ እነዚህ በነበሩበት ጊዜ ነው። አሁን ግን በቁጥር ብቻ መቼስ እንደ ብልጽግና ደስ የሚል ፓርቲ የለም። አንዳንድ ጊዜ ስትመለከተው በቃ እንደው ይሄ የተቆፈረ አፈር አለ አይደለም? ይሄ ዝም ዝግን አድርገው ይዘው የምትሄደው ቁጥርን እንደዛ ነው። ዝም ብሎ ዘግኖ የሚሄድ ነው። እና እነዚህ ነገሮች አሉና በተለይ የዚህ የግብር አሰባሰቡን ተመልክተ የኢኮኖሚን ሁኔታ እንደ አጠር ሁልጊዜ ጊዜ እንሰጣለን እያልኩኝ አልተሰካል። የሚቀጥለው ሳምንት እንደውም
የግብሩ ነገር
እሺ
በደንብ እናየዋለን። ዝም ብሎ ለምትለይ ግን የዚህ የቤት ላይ የተጣለው ግብር አንደኛ ዝቅተኛው የህብረተሰብ ክፍሉ ፈይ የኔ የምለው መጠለያ ያገኘው የሚለው አሁን ባለው ዳቦ መግዛት ባቃተበት ቦታ ላይ ተጨማሪዎችን የሆነበት፣ ሁለት የንግድ ቤቶችም ላይ ይሄ ግብር ስለሚጣል የቤት ኪራይ ይጨምራል። የቤት ኪራይ ሲጨምር ነጋዴ በርደኑን ወደ ህዝቡ ላይ ነው ወደ ምርቱ ላይ ወደሚሸጠው ምርትና ወደሚሸጠው አገልግሎት ላይ ስለሆነ የሚያመጣው የዋጋ ግሽበቱን ይጨምረዋል፣ የኑሮ ውድነቱን ይጨምረዋል። ዞሮ ዞሮ ህዝቡ አንድ በሚኖረው ቤቱ ላይ የኔ ብሎ ግብር ይከፍላል፣ ሁለት ነጋዴው እርሱ ላይ የመጣውን ነገር ወደ ህዝቡ ላይ ሽፍት ስለሚያደርገው አሁን ያለውን የኑሮ ውድነት ከአቅም በላይ ያደርገዋል። ይሄ ነው ወደፊት ሰፋ አድርገን ልናየው እንችላለን። በተረፈ የኢኮኖሚያችን ነገር ይሄ 30% ኢንፍሌሽን ምናምን የሚባለው ቤዚ ያችንን ያለፈውን አመት እንኳን አድርገን ብናየው እኔ ገበያውን ሳየው 100% ነው። ለምን መሰለ ባለፈው አመት እኮ 4000 ብር ጤፍ እንገዛ ነበር።
አዎ
አሁን እኮ 10000 ብር ነው ጤፍ የምንገዛው። ስለዚህ በመቶ በመቶ ነው የሆነው እና ባለፈው አመት የመደቡ 700 በ2% ጨምሯል። አሁን 800 ምናምን 810 ሚሊዮን ገደማ ቢሊዮን ነው። ይሄ ግን ኢንፍሌሽኑ አንጻር ስታየው አምና ሲገዛ የነበረውን በግማሽ ያነሰ የሚገዛ ነው። ስለዚህ ኖሚናል ቫልዩ ነው የጨመረው እንጂ ሪል ቫልዩም ቀንሷል። በዚህ ላይ አንድ የቢቢሲ ዘገባ ላይ ብቅም አድርገው ተንትነውታልና የእኛ ሀገር ከዶላር አንጻር ሲታይ ወደ 14 ቢሊዮን ዶላር ይሆናል ነው የተባለው። ግን ገበያው ኢኮኖሚውን ገቨርን የሚያደርገው መንግስት ይሄ 14 ቢሊዮን የሚያደርገው በባንክ ምንዛሪ ሳይሆን በጥቁር ገበያው ምንዛሪ ነው ኢኮኖሚው የሚመራው። ገቨርን የሚያደርገው ኢኮኖሚውን የብላክ ማርኬቱ መጠን ነው። ከሱ አንጻር ስታየው ወደ 8 ቢሊዮን ነው ይሄ በጀት። 8 ቢሊዮን ማለት ደግሞ የዛሬ 10 አመት የነበረው 10 አመት አካባቢ የነበረው። ስለዚህ አክቹዋሊ መንግስት አሁን የመደበው በጀት የዛሬ 8 አመት ከተመደበው ሁሉ በታች ነው። በዚህ ሁኔታ ኢኮኖሚውን ወደፊት መውሰድ አይቻልም። በዚህ ላይ ያለውን ጥሪት በመሰረቱ ያለውን ጥሪት ባለፉት 2-3 አመታት ውጊያ ላይ ስለነበረ የነበረው እዳው ምናምኑ ምናምኑ እሱኑ ኮንሱም ሲያደርግ ስለነበረ ኢኮኖሚው ወደፊት መሄድ ሳይሆን ወደኋላ ለዛውም ወደኋላ የኋላ ሽምጠጣ ነው በሚቀጥለው አመት የሚሄደው እና አሁንም ያለውን ሰውን መንገድ ላይ እያወራ እንዲሄድ አድርጎታል። ምን ሊል እንደሚችል ሁሉ በጣም ግራ ገብቶኛል።
እንደው እዚሁ ላይ ከሰሞኑ ከወጡት ሪፖርቶች አንጻር ስትመለከተው በሁለት አመት ጦርነት የወደመው የኢትዮጵያ ሀብት 22.5 ቢሊዮን ዶላር የሚሆን ወጥቷል። ይህን ሆኖ አህመድ ሸድ
ወደ 4 ቢሊዮን 5 ቢሊዮን እኮ ነው የሚፈጅ
እና
የእሱን 4 እጥፍ እኮ ነው የጠፋ።
እና ይህን ነገር ስትመለከተው ጦርነት ጀምሮ ጦርነት አዋቅቶ ምንም ነገር እንዳላደረገ ሆኖ አሁን ይሄ ሆነ ያ አልሆነ ብሎ ሲመጣ መንግስት ደግሞ ከዚህ በለጠ ምልህ የሚያሳዝንና የሚያሳፍር ነገር የለውም። ለማንኛቸውም ጠቅላይ ሚኒስትሩ ማስተዳደር አልቻሉም፣ ሀገር ማስተዳደር መምራት አልቻሉም። ስልጣናቸውን ቢለቁ የተሻለ ነው። ቢለቁ ይመከራል። እንዲለቁ ደግሞ ሁሉም ሰው
በሰላም አሸጋግረው
ወደዛ ቢሄዱ ይሻላል። ምክንያቱም አደጋው የባሰ ነው የሚሆነው። ለማንኛቸውም ሰዓታችን እዚህ ላይ አልፋለች። 24 ዓመት ጀምረናል። 24 ዓመታችን ይዘናል። እስከሚቀጥለው 24 ዓመት ጀምረን 48 ዓመት እስከምንሆን ድረስ እግዚአብሔር እድሜውን ጤናውን ሁሉን ሚስጠን። ለእናንተም ለአድማጮች ልቦና ሰጥቷችሁ እንድታግዙኝ አድርጉ፣ እርዱን። ግድ የለም ጥሩ ጥሩ መረጃዎችን እያያዘን ነው የምንመጣው። ደህና ሁኑልን። እስከዛ ድረስ ደህና ሰንብት።
ለሰው ልጆች ስራ ለሰው ልጆች ፍቅር ለሰው ልጆች ሰላ ለሰው ልጆች በዓለም ዙሪያ ሁሉ